ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የእሁድ ምሽት የጥር 7 2015 ዓ.ም የጋቢና ቪ መሰናዶ ጀምሯል። ኤደን ገረመው መሰናዶውን የመራው ብርሃን ኃይሉ ደግሞ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸው ነው ወደ እናንተ ይዘን የመጣነው። አስቀድመን ወደ ቴክኖሎጂ መንደር ነው ጎራ የምንለው። የሰው ሰራሽ ልህቀትና ሮቦቲክስ ዕውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ህጻናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ የማስተማሪያ ቁሳቁሶች የተሞሉለት የመኪና ውስጥ ማስተማሪያ ዲጂትራክ የሚል መጠሪያም አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሰፋ ጋር ታምስዩም አጭር ቆይታ አድርጓል። አስቀድሞ ጌትነት የመርሃ ግብሩን ዓላማ ከሚያስረዳበት ቆይታቸው ይጀምራል።
አይኮግላብ የአርቲፊሻል ኢንተለጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንተለጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችንና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎችን ሰራ የነበረው። ኦልሞስት 5-6 ዓመት እንደዛ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረው በመሆን በመስራት ሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ ጥረት እና አድቫንስ ለሆኑ ቴክኖሎጂዎች አክሰስ በጣም ጥረት አለ። በወጣቱ በኩል በመጀመሪያ እይታ ማየት በጣም ችግር አለ ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት በየዩኒቨርሲቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ኦር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው።
ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተ ሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዟል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው?
የተለያዩ አይኦቲ ዲቫይሶች አሉት ላብራቶሪ ውስጥ፣ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንተለጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላብራቶሪ ነው። በእነሱ እድሜና በእነሱ ካታጎሪ እንዲህ ይቻላል ወይ አሀ እኔ ፕሮግራም ማድረግ እችላለሁ ወይም እኔም ኢንተርኔትን፣ ኮምፒውተርን፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጂን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጂን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ በተቻለ ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። አንዳንዶቹ ደግሞ ምንም ላይ መስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳል። ኮምፒውተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ እነዚህ ሰዎችን አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ እንደ አንድ ምሳሌም እንደ ዲጂትራክ ያው ይህን ሊድ የምታደርገው በተለይ እንደስ እንደ ሚዲያዎች ላይ ምኖች ላይ እንደምትጠቅሰው ከሆነ ከአስራ መቶ በታች ባለ ጊዜ ነው ኮምፒውተር የመጀመሪያ ኮምፒውተርን በመነካካት ከዛ ሰዓትና ደቂቃ ጀምሮ ነው እንግዲህ ፕሮግራም ማድረግ እችላለሁ መለወጥ እችላለሁ ወደሚሉ ኢንስታንሶች እንደዛ እንድታስብ ያደረጋት ማለት ነው።
ስለዚህ ህፃናትና ታዳጊዎች በለጋድሚያቸው ከዘርፉ ጋራ እንዲተዋወቁ ወይንም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው።
ማለት ይችላል።
ዝርዝር መግለጫችሁ ላይ የተመለከትኩ ነበር። በዘርፉ ውስጥ ያሉ የዕውቀት ክፍተቶችን በመሙላት ረገድ የራስዎ አስተዋጽኦ እንደሚያደርግ ተቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው? በምን መንገድ ነው ሚናው የሚገለጸው?
እንደኔ ዘርፉ ላይ የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንተለጀንስ፣ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ፎርዝ ኢንዱስትሪያል ኢንቨንሽን እነዚህ የምንላቸው ነገራቶች ደግሞ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኦር ኢንዱስትሪ መገንባት ምናምን ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። ሰው እዛ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከታቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶ ሺዎች የሚቆጠሩ ኢኮኖሚ ለመቀላቀል ከቻሉ አይ ቲንክ ለሀገር በቢሊየንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ። እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው በጣም በጥቂት ሰዎች ላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው። በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን ይችላል። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተርና ኤሌክትሮኒክስ ሃርድዌር ላብራቶሪ መገንባት አይቻልም ብሎ 100% ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ። አላውቅም። እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር የሆኑ ላብራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና ማያ ቦታ አሟልተላቸው ዘ ቤስት ፕሌየር ዓለም ላይ ኮምፒት የሚያደርግ እንደምታፈራው ሁሉ ኮምፒውተርን ሶፍትዌርን ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘ ቤስት ፕሮግራመር ወይ ደግሞ ዘ ቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲ እየቀነሰ ነው። ዲጂታል ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። በዚህ አይ ቲንክ ሀገሪቷንም ይረዳል፣ ኢኮኖሚውንም ይረዳል፣ ወጣቶችንም ይረዳል ብዬ አስቀምጣለሁ።
የት ከተሞች ይህንን ቤተ ሙከራ ለመውሰድ ሞክራችሁ? ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳችኋል?
አሁን ኒርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ ያደረግን ያለ ነው። ነገር ግን ያው ፕራዮሪቲ የሚሰጠው በፖፕሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም። ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎችና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል። ፕሮግራሞች አሉ። በአመት ውስጥ ሁሉም ቦታዎች ላይ እንደርሳለን ብለን እናስባለን። ቢያንስ ከ18-21 ሎኬሽኖች ላይ ሙባ አድርገን ትምህርቱን ኤጁኬሽንን እንሰራለን። ግን የሚያልቅ ፕሮግራም አይደለም። በየአመቱ ይሄ ይቀጥላል። አክሰስ ቱ ካፒታል ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ላቦራቶሪዎቹ እያቋቋሙ ሰው ኃይሉን ትሬን እያደረጉ ፊዚካል ሎኬሽኑ ማድረግ ይቻላል። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው፣ ተደራሽነቱን ለማስፋት ነው።
እጅግ በጣም አመሰግናለሁ። ጌትነት አሰፋ የአይኮግ ላብ አጋር መስራች፣ እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ወጣ
ከጋቢና ጋር ነው ያላችሁት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። እዚህ ጋር የሙዚቃ አፍታን ውሰድ።
Hey!
ተመልሰን መጥተናል። ጤናማ የእናትነት ወር በመላው ዓለም ከጥብወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በመንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል ቃል እየታሰበ ይገኛል። ሳምንት ውስጥ በቀጥታ የስልክ መስመር ላይ ከባለሙያ ጋር ውይይት አድርጌ ነበር። ወደ ውይይቱ ነው የምንሻገረው። እንግዳችን የማህፀንና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ይስጥልኝ ዶክተር አህመድ፣ እንደምናመሹ? በጣም ነው የማመሰግነው ጥሪያችንን አክብረው ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከሱን ጀምር።
አሁን ጤናማ እናትነት ማለት ወርሙኒ በኛ በኢትዮጵያ ሲቪቲ እንደነገርኩሽ ጳውሎስ ሆስፒታል ነው የሚሰራው። እና ምንድነው ብዙ ጊዜ ፐርቨንሽን ቤተር ዳን ኪር ነው ያለ። እኛ ማለት መከላከል ከማከም ቀድሞ የሚገኝ መሆን አለበት ማለት ነው። እና ጤናማ እናት ማለት ሞስት ይሄ ምንድነው ማውራዳ ጤናማ እናት ማለት ሲጀመር ጤናማ እናት የምንላቸው ማናቸው የምንላቸው ናቸው? ጤናማ እናት እናቶች የምንላቸው መጀመሪያ እነዚህ ከላላ የህብረተሰብ መጽሐፍ 1549
የሚናቶች ናቸው። እሺ ይሄ ደግሞ አፍራምሳራይን የሚሆነው የጀነራል ከጀነራል ኮሚሽን ወይም ካጣራው ለተሰሩ ለተስተኛው የሚያስተል ሲሆን እነዚህ ጤናማ እናት አለ ማለት ይጣጥም ጤናማ ልጅ አለ ማለት ነው። ስለዚህ ጤናማ እናት ያስተሳሰብ እንትሉ ማተርናል ኤንቻይልድ ሲል እንደምንለው ይጣጣላል ማለት ነው። ጤናማ እናት ማለት ጤናማ እናት ሲኖርሽ በሁሉም ሰው ምንድነው ጤና የሚለው ነው ጀመር ደብሊውኤችኦ ደግሞ ይሄዳለም አቀፍ ጤና ምንድነው ነው በሁሉም ሳይካትሪካሊ ክሊኒካሊ ሜንታሊ ጤናማ ሆኖ መገኘት አለበት አንድ ሰው ነው የሚባለው። ያ ማለት በአካል በኮመና በአስተሳሰብና በጭንቅላት ማለት ነው። ይህ ጤናማ እናትና ልጅ ማለት ጤናማ እናት ስትሆን ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ ሁለት ሶስተኛ የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ነው። ሁለት ሶስተኛ የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከ15-49 እድሜ የሚገኙት አብዛኛዎቹ ከዓለም 21%ን ይወክላሉ ማለት ነው። በተጨማሪም የነፍሳቴር እናቶች በጠቅላላ ከዓለም 4.5% ይወክላሉ ማለት ነው። ሌሎች ደግሞ ከ15 ዓመት በታች ያሉት 47% ይወክላሉ ማለት ነው። ከአምስት ዓመት ያሉት በታች ያሉት ደግሞ 18% ይወክላሉ ማለት ነው። ህጻናት ወይ ደግሞ ኢንፋንት የምንላቸው እነሱ ምንድነው የዓለምን 4% ይወክላሉ ማለት ነው። ስለዚህ ይህ ማለት
ትልቅ አሃዝ ነው።
ማለት ከ15-49 ያለው 21% ከሆነ ይሁን ከ15 በታች ያለው ደግሞ 47% ከወከለ አጠቃላይ ሲደመር ወደ 58% የሚሆነው ጠቅላላ ህዝብ ምንድነው የሚወክለው ማተርናል ኤንድ ቻይልድ ሄልዝ በሚለው ውስጥ ይጠቃለላል። እና ይህ ማለት ደግሞ ሶስተኛው የዓለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤነኛ እናትና ጤናኛ ልጅ ባለ ማለት 58% የሚሆነው ጀነራል ፖፕሌሽን ወይም የዓለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው።
እርሶ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው?
አሁን ምንድን ነው የእናቶች ጤና ማለት ወይም ከዚህ በኢትዮጵያ ህጋችን ከእኛ በየቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ምንድነው ቅድመ ክትትል፣ የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልጋቸዋል ማለት ነው። ከእኛ ከሙያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬርን የምንለው ነው። እሱ ምንድን ነው እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሲፈልጉ ወይ ደግሞ ለወደፊት እቅድ ሲኖራቸው ቀድሞ ክትትልና ሙሉ የጤንነት ምርመራና ቼክአፕ ያስፈልጋቸዋል ማለት ነው።
እሺ እንግዲህ በብዛት የሚነሱ ነገሮች አሉ። የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው። እናቶች ከስድስት ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡትና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኙዋቸው ነገሮችስ ምንድን ናቸው?
ምንድነው እናቶች ቀድመው የክትትል በሚያደርጉበት ጊዜ ከኛን ሀገር ወይም ደግሞ ጠቅላላ ዴቨሎፒንግ ካንትሪ ደግሞ ታዳጊ ሀገሮች የሚታያቸውን ይታዩና በአሜሪካ ጥናቶች የሚያመለክቱት ምንድን ነው 50% በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያት ሚንስ ሳይፈለጉ የተደረጉ እርግዝናዎች ናቸው ማለት ነው። ራዘርዛን ዴቨሎፒንግ ካንትሪ ወይም ዴቨሎፒንግ ካንትሪ ከምንላቸው ዴቨሎፕድ ካንትሪዎች ራሱ 50% አንን ትርክ የሆነ የእኛን መገመት ደግሞ አያዳግጥም ማለት ነው። ስለዚህ እናቶች ቀድመው እርግዝና ፕላናቸውን ማውጣት አለባቸው። ከዚህ ምንድነው ከፋሚሊ ፕላኒንግ ይጀምራል። ባለፈው እንደነገርኩሽ በጳውሎስ ሴፕቴምበር 24 እና ሴፕቴምበር 26 ይህን ቀን አክብረን ውለናል። ሆስፒታል ውስጥ ምንድነው የቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው እና ይሄን አንወንትድ ፕሬግናንሲ ወይ ደግሞ የማይፈለግ እርግዝና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛም ቀጥሎ እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ተጠረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያ ሶስት ወራቶች ራሳቸውን ወደ ጤና ጣቢያ እርግዝ መሆናቸው ወይ ደግሞ አንድም ወይም የሁለት ወርም የወር አበባ መቅረቱን ካወቁ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይከናሰላል። አንደኛ ቀድሞ ይህን እርግዝና ያን የሚሳካት ወይ ደግሞ አልሳ እና ለመከላከል ያግዛል። ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለው ማለት ነው። እነዚህ ጋር ተያይዘ የስኳር ምርመራዎች፣ የኤች አይ ቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ተረዘም ያሉ ከቤቢትም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው ሶስት ወራቶች ሲያደርጉ ከሁሉም ይሄ አሁን በሜይ 22 ምንድነው የእርግዝና የደም በእርግዝና የተነሳ የደም ግፊት ተከብሮ ውሏል። ሜይ 22 ላይ ጳውሎስ
ባለፈው ግንቦት ምንድነው
ከእናቶች ባለፈው ሜይ 22 ተከብሮ ውሏል። ምንድነው እሱ ጥሩ ኢኒሼቲቭ ሲሆን ጥሩ ኢኒሼቲቭ ነው። ምክንያቱም ወደ 23% የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርቴንሲቭ ሪሌትድ ፕሬግናንሲ የምንለው የተነሳ የሚከሰት ከእናቶችን ወደ ሞት የሚዳርግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች እንዲወልዱ ጊዜ ሳይደርስ የሚያደርግ በሽታ ነው እና በጳውሎስ ሜይ 22 ላይ ተከብሮ ውሏል። የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። ስለዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለሁ። ስለዚህ እናቶች ሞት ጋር ተያይዞ አሁን አለን መረጃ ወደ 647 ፐርመቶ ሺ ወይ ደግሞ ለመቶ ሺ ይሄ የእናቶች ከአስራአምስት ከአርባ ዘጠኝ ባለ እድሜ ሴተን አንስቶ ወደ 647ዎቹ ይሞታሉ ማለት ነው። በዚህ የተመሰገን መፈረም ሞታሪክ የሚለው ወደ እናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የጎረቤት ሀገር ከኛ ዝቅ ብሎ ይገኛል። ወደ 414 ነው ከርመቶ ሺ ላይፍ በዘ ከ15-49 ያለ እድሜ ምክንያት የሚሞቱት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት ከአፍሪካን ሀገሮች ቀዳሚን ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዙበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ ሌሎች መሰረታዊ ምርመራዎችን ማድረግ ከእነዚህ አይነትና ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አሉ ደግሞ ቶሎ ለማሰብ ይረዳል ማለት ነው።
እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅትስ ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ፣ ከዛ አጠር አድርገው ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን እስቲ እናንሳ መጀመሪያ።
እሺ፣ በወሊድ ወቅት ምንድን ነው ቀድመው እናቶች የወሊድ መቃረብ የወሊድ ጊዜያቸው በሚቃረብበት ጊዜ በሆስፒታል ባለሙያዎች ወይ ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድን ነው ቀድሞ የሽርት ውሃ መፍሰስ፣ ከምጥ በፊት የደም መፍሰስ፣ እንዲሁም የራስ ምታት፣ ብዥ የማለት፣ በደረት የማቃጠል፣ እንዲሁም ሌሎች ቦታ ላይ ምንድን መንቀጥቀጥ ነው የሚባለው እና ሌሎችም አይነት አደገኛ ሳይኖች በሐኪሞች ወይም በጤና ባለሙያዎች ይነገራሉ። ቀድመውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያደርጉ ጊዜ ይህ አደገኛ ነገር መሆኑን ለይተው በአቅራቢያ ወደሚገኝ ሆስፒታል ወይም ደግሞ ጤና ጣቢያ፣ ማንኛውም አይነት ጤና ጣቢያ ሆስፒታል ሊሆን ይችላል፣ ራሳቸውን ወደዛ መውሰድ አለባቸው ማለት ነው።
ዶክተር አህመድ አደም እንግዲህ በቅዱስ ጳውሎስ ሆስፒታል ውስጥ የጽንስና የማህፀን ሕክምና ሬዚደንት ናቸው። ከኛ ጋር ስለነበሩት ቆይታ እጅግ አብዝቼ አመሰግናለሁ። ያውራሉ ከኒሉሃ የጋቢና ቪ የሁድ ምሽት ጥር 7/2015 ዓ.ም መስተናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሚኖራችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪያም ሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። እንደገረመው መስተናዶን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበርን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መስተናዶአችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።